የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት ማህበራዊ ግዩራን ዘር ኢትዮጵያ አመታዊ ልዩ የእውቅናና የሽልማት ስነ ስርዓት ባለፈው እሁድ ተካሂዷል።
ከተወሰራሹ ታሪክ ወጥተን ቀጣዩን ትውልድ ምንድነው ከበደ ሚካኤል ያሉት ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደ ሰዓት ብለዋልና መቆስቆስ መቻል አለብን። እንቢ የሚል አለመቻልን የሚጸየፍ በቀሚስ ምክንያት የሚደርስባትን ውግዘት የምትቃወም ልጅ የምንፈጥረው ከቤታችን ካስተዳደጋችን ጀምረን
የፈለጉትን ነገር ለማግኘት ያው ፈተና ይኖራል። ቀላል መንገዱ ካልተቻለ ከበድ ያለ ነገር ይኖራል። አሁን የመኪና መንገድ እንዴት ነው ፍጥነት እንዳይኖር የሚያግድ ነገር አለ። ግን ከዛ በኋላ ፈጠን ብሎ መንዳት ይቻላል። ህይወትም እንደዛ ነው። ህይወት ቀጥ ቢል ኖሮ ይጣፍጥ ነበር ደስ ይል ነበር።
ምንድነው ያልኩኝ ለዛ ጥያቄ ያረሳሁት ኬት ነው የምንጀምረው ይሄን ነገር ማንንም እናስተርቀው እንዴ? ምክንያቱም ሀገራችን እኮ በአሁኑ ሰዓት በሃይማኖት በብሔር በድንበር በፖለቲካ የተለያየ ነው።
የአመቱ ተሸላሚዎች የህግ ጠበቃና የመብት ተሟጋቿ ወይዘሮ የትነበርሽ ንጉሴ፣ የአዲስ አበባ ዩኒቨርሲቲዋ የስነ ህይወት ጥናት መምህር ፕሮፌሰር ያለም ጸሐይ መኮንንና እውቋ አትሌት ኮሎኔል ደራርቱ ቱሉ ናቸው። በተከታታይ የሰማችኋቸው የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነውና በቱባ ቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታሰቡበት አዲሱ ቋሚ ቅንብራችን የተጀመረ ወግ
በማስተማር ወቅት እንኳን አንዳንድ ሰው ከነገረ ትማራለህ፣ ሌላው በህይወቱም በኑሮውም ባነጋገሩም በሰውነቱም ያስተምራል። እሱ ሁለተኛው አይነት ነበረ። በሙያ ረገድ ገበበ ገጣሚነቴን አስመስክሬ ጨርሻለሁ ብሎ ኤክስፐሪመንት ታርጓል። የሚያነሳቸውን ጉዳዮች አንስቷል። ለምሳሌ መስከረም የሚል ግጥም አለው። እኔ እንደ ማስተርፒስ ነው የምቆጥረው። ሲምፎኒ ነው፣ የወንድ የሴት ድምፅ። ሲምፎኒን ግጥም ውስጥ እንዴት እንዳስገባው ታያለህ።
ዘመኑ እንደው አንዳንድ ጊዜ የሚያጓጓኝ ትልቅ ሰዎች በአንድ ዘመን መጡ እና ትንሽ በተን በተን እያደረገ እስካሁን እስከዚህኛው ይስኛል ያደረሳቸው ጥሩ ነበረ እያስባለሁ። የኢትዮጵያን ስነ ጽሁፍ መልክ ለማስያዝ ትልቅ ጥረት ካደረጉ ሰዎች መካከል አንዱ ነው።
አሁን የስነ ጽሁፍና የቲያትር ጥበብ መምህር ሀያሲና ጸሐፊ ተውኔት ደበበ ሰይፉን ህይወትና ስራ ለምንቃኝበት ደርዝ ያለው ወግ የተመለሱት ሶስቱ የቀድሞ ተማሪዎቹ ዶክተር በድሉ አቅጅራ፣ አቶ ገዛኸኝ ጌታቸውና አቶ ተፈሪ መኮንን ናቸው። ደስ የሚል ነገር ግን የሩቅ ብለን ነበር። በጣም የሩቅ የሚመስለው ራዲዮ መጽሔትን ከአዲስ አበባ የማቅረቡ እድልና ሐሳብ ባለፈው ራዲዮ መጽሔት ድንገት ርቀቱ አጥሮ ቀረብ አለ ልበል።
ቀረብ አለ አሉላ፣ በጣም ቀረበ ይመስላል። እንዴት አመሸ? ከአዲስ አበባ አዲሱ አበበ
እንደምን አመሸ? አዲሱ እንደምን አመሻችሁ አድማጮችም። የግንቦት 25 2011 ዓመተ ምህረት ዝግጅት የፕሮግራሙ አዘጋጆች አዲሱ አበበና እኔም አሉላ ከበደ። ብርሃን ኃይሉ ለቅንብሩ ተሰይማለች። የንጉሴ አክሊሉን ቅንብርና ለዕለቱ ያልናቸውንም ሌሎች መሰናዶዎች ይዘን እንመለሳለን።
ያልሰራው ስራ አዘጋጀር ያጠፈኛል
አለህበት አዲሱ። ወዲሁም መሰንበቻውን ያጡ አድማጮች በናፍቆት እየጠበቁ ይመስለኛል። ለሁሉም የሰዓቱን የዓለም ዜና እናስቀድምና እንመለሳለን።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ ከኢራን ጋር ያለውን ውጥረት ለማርገብ ስትል ካለምንም ቅድመ ግዴታ ከኢራን ጋር የመነጋገር ፍላጎት እንዳላት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ኢራን ግን ለድርድር ብዙም ተስፋ አላሳየችም። ካለምንም ቅድመ ግዴታ ከነሱ ጋር ተቀምጠን ለመነጋገር ዝግጁ ነን ሲሉ ፖምፔዮ ስዊዘርላንድ ባደረጉት ጋዜጣዊ ጉባኤ ተናግረዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት አያይዘውም ሆኖም የዩናይትድ ስቴትስ የዚችን የእስላማዊ ሪፑብሊክ የአብዮታዊ ኃይል ከይሲ ተግባርን መሰረታዊ በሆነ መንገድ የመቀየር ጥረቷን ትቀጥላለች ብለዋል። ኢራን የደህና አገር ባህሪ ስታሳይ ዩናይትድ ስቴትስ ከእሷ ጋር ስለዛ ለመነጋገር ዝግጁ ትሆናለች ብለዋል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኤቢሲ በተባለው የዩናይትድ ስቴትስ ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ሲናገሩ ከዩናይትድ ስቴትስ ጋር አዲስ ንግግሮች ይኖራል የሚል እምነት እንደሌላቸው ገልጿል። መነጋገር የሚለው ነገር የጫና ሂደት የመቀጠል አካል ነው። እንዲህ አይነቱ ዘዴ በቤትና መሬት መሸጥ ገበያ ላይ ሊሰራ ይችላል፣ በኢራን ላይ ግን አይሰራም ሲሉ አክለዋል። ቻይና ከ30 ዓመታት በፊት ቤጂንግ ውስጥ በቲያንያመን አደባባይ በዲሞክራሲ ደጋፊ ተቃዋሚዎች ላይ የወሰደችው እርምጃ ትክክል ነበር በማለት ተከላክላለች። የቻይና መከላከያ ሚኒስትር ወይ ፌንግ ሲንጋፖር በተደረገላቸው ጋዜጣዊ ጉባኤ ላይ ለቀረበው ጥያቄ ሲመልሱ ጉዳዩ ፍጻሜ ለማግኘት ችሏል፣ ማዕከላዊ መንግስት ማቆም ያለበት የፖለቲካ ትርምስ ነበር፣ መንግስት የፖለቲካ ትርምሱን በወሳኝነት ማቆሙም ትክክለኛ ፖሊሲ ነበር ብለዋል። ተማሪዎችና ሰርቶ አደሮች ሙስና እንዲቆምና ዲሞክራሲያዊ ለውጥ እንዲደረግ በመጠየቅ ለሰባት ሳምንታት ያህል የተቃውሞ ሰልፍ ሲያካሂዱ ከቆዩ በኋላ እንደ አውሮፓ አቆጣጠር ሰኔ 4 ቀን 1989 ዓ.ም ስለተወሰደው እርምጃ ነው መከላከያው ሚኒስትር የተናገሩት። የመንግስት ወታደሮች ታንኮችን ሳይቀር ተጠቅመው በመቶዎች የሚቆጠሩ ተቃዋሚዎችን እንደገደሉ ተዘግቧል። የሞቱ ሰዎች ቁጥር በተጨባጭ ባይታወቅም ከ1000 በላይ ሊሆኑ እንደሚችሉ ተዘግቧል። ፕሬዚደንት ዶናልድ ትራምፕ ዛሬ ሲናገሩ አሜሪካ የሜክሲኮን ጉዳይ አብቅቶላታል ብለዋል። በዩናይትድ ስቴትስ ጥገኝነት ለመጠየቅ ወደ አሜሪካ ድንበር የሚያመሩትን የማዕከላዊ አሜሪካ ፍልሰተኞችን ባለማቆሟ ዩናይትድ ስቴትስን ጎድታለች ብለዋል። ሜክሲኮ በግዛቷ በኩል የሚያልፉትን ፍልሰተኞች ካላቆመች በስተቀር ወደ ዩናይትድ ስቴትስ በምትልካቸው ሸቀጦች ላይ የ5% ቀረጥ ለመጨመር የዛቱት ትራምፕ ሜክሲኮ መውሰድ እንጂ መስጠትን አታውቅም፣ ለብዙ አስርተ ዓመታት እንደዛ ስታደርግ ኖራለች ሲሉ ነቅፈዋል። የሱስ አስያዥ መድኃኒት ህገወጥ ነጋዴዎች፣ በህገወጥ ሰው አሸጋጋሪዎችና በተመሳሳይ ቡድኖች እንዲሁም በህገወጥ ፍልሰተኞች አገራችንን መውረር ማቆም አለባቸው፣ ካልሆነ ግን በቂልነት ወደ ሜክሲኮ የሄዱትን ኩባንያዎቻችንን የሥራ ዕድሉን ከፍተኛ ቀረጥ በማስከፈል ወደ ዩናይትድ ስቴትስ እንዲመለስ እናደርጋለን ሲሉ በትዊተር ዝተዋል። የሜክሲኮ ፕሬዚደንት አንድሬስ ማኑዌል ሎፔዝ ኦብራዶር ሀገራቸው በህገወጥ ፍልሰት ላይ ከባድ እርምጃ ልትወስድ ትችላለች ባሉ ማግስት ነው ትራምፕ ዛቻውን ያሰሙት። በዩናይትድ ስቴትስ የመንግስት ባለስልጣኖች በኩል ተነጋግሮ የእርቅ ግልግል ላይ የመድረስ ፍላጎት አለ ብለዋል። የሜክሲኮ የውጭ ጉዳይ ሚኒስትር ማርሴሎ ኦብራዶር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፓምፔዮ ጋር በስልክ መነጋገራቸውን ገልጸው ሁለቱ ባለስልጣኖች በመጪው ረቡዕ ዋሽንግተን ተገናኝተው እንደሚነጋገሩ ጠቁመዋል። ጠንካራ አቋም እንይዛለን፣ የሜክሲኮን ክብር እናስጠብቃለን ሲሉም አክለዋል። በዩናይትድ ስቴትስ ለመግባት ቪዛ ማለት የይለፍ ፈቃድ ለማግኘት ማመልከቻ የሚያስገቡት ከሞላ ጎደል ሁሉም የማህበራዊ ሚዲያ የስልክና የኢሜይል አድራሻቸውን እንዲያቀርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚጠይቅ ታውቋል። ለፍልሰትም ሆነ ሌላ ጉዳይ ወደ አሜሪካ ለመግባት ቪዛ የሚጠይቁት ሰዎች ካለፉት 5 ዓመታት ወዲህ ሲጠቀሙባቸው የቆዩትን የማህበራዊ ሚዲያ የይለፍ ስማቸውን፣ የኢሜይል አድራሻቸውንና የስልክ ቁጥራቸውን መዘርዘር ይኖርባቸዋል። ባለስልጣኖች እንደሚሉት ይህ ህግ ወደ 15 ሚሊዮን የሚጠጉ የውጭ ተወላጆችን ይነካል። ማመልከቻቸውን በአዲስ ህግ መሰረት እንዲሞሉ የማይጠየቁት ለዲፕሎማሲና ለኦፊሴላዊ ጉዳይ የሚገዙት ብቻ ናቸው ተብሏል። የቪዛ ማመልከቻ የሚያስገቡት ሰዎች በአሸባሪ ተግባሮች የተሰማራ ቤተሰብ ይኖራቸው እንደሆነም ይጠየቃሉ። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
ለራዲዮ መጽሔት ዝግጅታችን ተመልሰናል። አድማጮች፣ ራቅ ብሎ የሚሰማው ድምጽ ዛሬም በስልኩ መስመር አለ። ሃሎ፣ አዲስ አበባ።
ስምከና አባቴ አብሮ ይሄዳል። አዲስ አበባ ስትል አዲስ አበባ አንድ ነው። ሃሎ፣
የተግባባ ይመስላል። የተስማማ አዲሱ፣ እንደምን ሰንብተሃል?
በጣም ደህና ነኝ አሉላ። እንደምን አድማጮች በድጋሚ እየሰናበታችሁ
እንጫወታለን። መሰንበቻ ምን ይመስል እንደነበር እኔንም የሚያጓጉ ወጎች ትነግረኛለህ ብዬ ተስፋ አደርጋለሁ። እንኳን በድጋሚ ከ15 ቀን በኋላ መልሰን አገኘን።
በጣም አመሰግናለሁ። ተስፋ አለኝ የተጀመረው የስልክ መስመር እንደሚተባበር ጠብቃለሁ። አሉላ
መልካም። አዲሱ አድማጮች አሁን በራዲዮ መጽሔት የጊዜ ሰሌዳ መሰረት የሳምንቷን ምርጥ ግጥም እናስቀድምና እንመለሳለን።
በመሞትም ተስፋ አለ እንኳን በመለያየት ተገድቦ በአድማስ ጥላ ፍቅራዊ ሰቀቀኑ ትዝታዊ ሰመመኑ በድሜ ጀንበር ለሚበላ
እንኳን በሚፈውስ ደዌ ውሎ አድሮ ለተቆራኘ ግርጣትና ንጣቱ እንበለ ግርሻ ስርየቱ ከዘመናዊ ሕክምና ከጸበል ለተሰናኘ
እንኳን በሚያልፍ ረሃብ ያልፍ አይመስል ሰቀቀን ቋሳ የተጋባን አዝመራ ደም የተቃባን ጎራ ከደመና ጋር ደምኖ ዘንቦ ለሚታረቀን
እንኳን የድሜን ክፋይ በመታገት በድንጋይ ካብ ተከልሎ ለሚበጣጠስ ካቴና ለሚወላልቅ ግርሙቅ የፍትህ ሚዛን ተከትሎ
በመሞትም ተስፋ አለ አለት ፈንቅሎ ለመውጣት ብዙ ሆኖ በሱባኤ ጻድቅ ሆኖ በትንሳኤ ለዳግም ሕይወት ለመብቃት ተስፋ አለ።
በመሞትም ተስፋ አለ በሚል ርዕስ ገጣሚው በድሉ አክራ በቋጥራትና ፍካት ናፋቂዎች በሚል ርዕስ ለህትመት ካበቃት የግጥም መድብሉ ባገኘናት የሳምንቱ ምርጥ ግጥም ፕሮግራማችንን ጀምረናል። በድሉ አክራን እናመሰግናለን። የጎሳይ ተስፋዬን የላምባ ኩራዝ ክሬ ነበር የሰማነው። ጎሳይን እናመሰግናለን። አድማጮች አሁን ወደ ቀዳሚው ቅንብር በመግቢያው ያስተዋወቅናችሁ ዝግጅት ነው። የዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት ማህበራዊ ግዩራን ዘረ ኢትዮጵያ እንግሊዘኛው ምህጻረ ቃሉ ሲድ አመታዊው ልዩ የውቅናና የሽልማት ስነ ስርዓት ባለፈው እሁድ ተካሂዷል። በብዙ መቶዎች የተቆጠሩ ከዋሽንግተን ዲሲና አካባቢው ከተለያዩ ዩናይትድ ስቴትስ ግዛቶችና እንዲሁም ከአዲስ አበባ ጭምር የመጡ ታዳሚዎች በተገኙበት በዚህ በ27ኛው አመት ልዩ የሽልማት ስነ ስርዓቱ በላቀ ስራቸው የተመረጡ 9 ኢትዮጵያውያትና ትውልደ ኢትዮጵያውያን ለውቅናና ለክብር አብቅቷል። በምሽቱም ዝግጅታችን በአዋቂዎች ጎራ ለሽልማት ከበቁት 9 ሴቶች ወዲህ ወደ ስቱዲዮ ጋብዘን ካወያየናቸው 3ቱ ጋር የነበረንን ዝግጅት ነው የምናቀርበው። እንግዶቼ የህግ ጠበቃና የመብት ተሟጋቿ የትነበርሽ ንጉሴ፣ የአዲስ አበባ ዩኒቨርሲቲዋ የስነ ህይወት ጥናት መምህር ፕሮፌሰር ያለም ፀሐይ መኮንንና እውቁ አትሌት ኮሎኔል ጥራቱ ቱሉ ናቸው። በሰንበቻውን በቀረቡ የቀደሙ ፕሮግራሞቻችን ከውይይቱ ከፊሉን አሰምተናል። የምሽቱም እልባት ካደረግንበት ይንደረደራል። የትነበርሽ አሁን ያልሽው ላይ እስኪ በእንቅፋት ምሳሌነት ማሳየት የሚቻል ከሆነ ከራስሽ መነሳት የሚችው ምን ነገር የሚችል ነገር አለ?
በጣም ብዙ። እኔ ለምሳሌ ህግ ለማጥናት ራሱ በጣም የራሴ እንትሎች ነበሩብኝ። እኔ የህይወት ችግር ምንድነው በትምህርቱና በማህበራዊ ተሳትፎ መካከል ማመጣጠን። ትምህርት ቤት እያለሁኝ አስተማሪዎቼ እንደውም ማልፉሉ አይመስላቸውም ነበርና 3.6 አንጥቼ ነው ምናልባት 4 መሆን ይችል ነበር፣ ግን ማህበራዊ ነገር ላይ በጣም አተኩር ነበር። አንዳንድ ጊዜም አዲስ ነገር ለመልመድ ከተለመደው ነገር ውጪ ይቆማለሁ እና አዲሱን ነገር ደፍሮ መግባት እንደሚያስፈልግና አሁን እኔ ዓለም አቀፍ ስራ ነው የምሰራው። ዓለም አቀፍ ስራ ውስጥ ለመግባት ፈረንሳይኛ ቋንቋ መማር ነበርብኝ። አሁን ብዙ በጣም ጎበዝ ነሽ እኮ አንቺ ነው ያለኝ። እኔ እንዲሆን የምፈልገው ከአካል ጉዳተኝነት ወንበር ላይ ከዛ አግዳሚት ላይ ተነስቶ አለመቻሌና እነሱ ብቻ ማድረግ ያለብኝ ነገር ስላደረኩኝ እንድደነቅና እንድሸለም አልፈልግም። እኔ እንድደነቅና እንድሸለም የምፈልገው ያደረኩት ነገር ከኔ በላይ ሰው ጠቅሞ ከሆነ ከኔ ውጪ እንጂ በወር ስራ ሰርቼ ለሚከፈለኝ ደሞዝ እና በሩት ጠና አንጥተን ለምን ከኔ በላይ ሌሎችን ተቀማሉ? የደራርቱ ሜዳሊያ የሚለው የት ነበርሽ ስኬት፣ የት ነበርሽ ዲግሪ፣ የፕሮፌሰር ዓለም ፀሐይ ጥናት ከዛ በላይ ተቀማሉ ወይ ሌሎች ጋር ደርሷል ወይ?
ምሳሌው በሁሉም መልኩ ነው ደራርቱ ነገር ለታኪ
የትዬ ባለች ላይ በዚህ በሰላም ኮሚሽን ላይ መቼም እንግዲህ ወረዛ ስንመጣ በክብር ጠቅላይ ሚኒስትራችን ተሰይመን ፕሬስፋው ከየት ነው ከቤት እንግዲህ እዚህ በወከሉ አካላት ጻድቆ ነውና እንግዲህ እምቢ አትልም። ቀደም የትዬን ያልኳት እኛ በአንድ መስመር ብቻ ነው ያለፈው፣ እናንተ በብዙ መስመር አልፏል ያልኳት
ያንቺ ነው
ምንድን ነው ያልኩኝ። እኔ እዛ ጥያቄ ያነሳሁት ኬት ነው የምንጀምረው ይሄን ነገር ማንንም እናታርቀው እንዴት ነው የምንጀምረው? ምክንያቱም ሀገራችን እኮ በአሁኑ ሰዓት በሃይማኖት በብሔር በድንበር በፖለቲካ የተለያዩ ናቸው፣ ህጻኑ ናቸውና ኬት ነው የምንጀምረው? የህግ ማዕቀፍ የሚያስፈልጋቸው ነገሮች አሉና ብዙ አለ
ብዬሽ
ነው ሰለሞን መስመሩ ስለምታውቀው መስመሩ ስለምታውቀው ሸጌ መነሻም አለዋለች። ምንድን ነው ያለኝ መጋቢ አዲስ ሼቱም ከኛ ጋር ነበርና ደራሲስቲ ሳቂና የሳቅሽን ወደ ሁሉም አስተላልፊና ይሄ ሁሉ ነገር ይቅርና ሁሉም ሰው ይሳል ይከዛና
በዚህና እስኪ ይሄን ተስፋ የሚሰጠውን አሁን ያገኛችሁትን እውቅና ተሰሚነትም አብሮ ይሰጣል። አሁን ካላችሁም በተጨማሪ ፕሮፌሰር ያለም ፀሐይ ቀደም ጀምር አድርገዋል የመጣችሁበት መንገድ ኬት ተነስተታችሁ የደረሳችሁ መውደቅ መነሳቱንም ለሌሎች ማስተማሪያነት መጠቀም ይቻላል። በሚቀሩን ጥቂት ደቂቃዎች ውስጥ የነበረውን የመጣችሁበትን ህይወት ለመመልከት እንሞክር። አርሲያ ዘላን የተወለዱት ሁለተኛ ደረጃ ትምህርት ቤት ያለበት ከሩጫው እንዴት እንዳመለጡ አናውቅም።
እንዳልደረስኩበት ቦታ አለ። የተወለድኩት አሰላ ነው፣ ግን 2 ዓመት ሲሆነኝ አባቴ የፖሊስ አባል ስለነበረ መቀየር ነበረበት። ስለዚህ ትምህርት የጀመርኩት ደሴ ቴጌመን ትምህርት ቤት፣ ከዛ ቀጥሎ ወደ ፍኖተ ሰላም ጎጃም፣ ከዛ መጨረሻ ላይ አዲስ አበባ ነው አጠናቀቅኩት ትምህርቴን። እና እዛን ጊዜ ያው የ12ኛ ክፍል መልቀቂያ ፈተና ሳልፍ ገባሁ ወደ ዩኒቨርሲቲ። ቀደም እንዳልኩት ስገባ ጎበዝ ነኝ ብዬ ልቤ ያበጥ ብላ ገብቼ ተንሸራትቼ ለወድቅ ስል፣ ግን ፍላጎቱ ስላለና የመስራትም ችሎታው ስላለ ትምህርት በጣም የምፈልገው ነገር ስለሆነ ማወቅ በጣም ስለሚያስደስተኝ ከልጅነቴም ጀምሮ ትምህርት ቤት መሄድ መሰለኝ፣ ሌላ ቦታ የትም መሄጃ ስለሌለም ትምህርት የወደድኩት እና ጓደኞችን ስለማገኝ ከሰው ጋር መጫወት፣ መሳቅ፣ መረበሽ እስካሁንም አለቀቀኝ ትንሽ እና በዛ መልኩ ስለሆነ የተለያየ ቦታ የመሄድ እድሉ አጋጣሚው ከፍተኛ ትምህርትም ከጨረስኩ በኋላ ምንድን ነው ማድረግ ያለብኝ የሚለው ሁልጊዜ ያለውን አጋጣሚ ለመጠቀም ሞክራለሁ። በዛ መልኩ ነው 3ኛውን ዲግሪንም እድል ስላላገኘሁ ወደ እንግሊዝኛ ተናጋሪ ሀገር የግዴታ ወደ ምዕራብ ጀርመን በነበረ ጊዜ ሄጄ ዩኒቨርሲቲ ፈድበ ጀርመን ቋንቋ 6 ወር ተምሬ ዩኒቨርሲቲ የገባሁት ፈተናውን አልፌ እና የፈለጉትን ነገር ለማግኘት ያው ፈተና ይኖረዋል። ቀላል መንገዱ ካልተሻለ ከበድ ያለ ነገር ይኖራል። ግን አሁን የመኪና መንገድ እንዴት ነው ፍጥነት እንዳይኖር የሚያግድ ነገር አለ። ግን ከዛ በኋላ ፈጠን ብሎ መንዳት ይቻላል። ህይወትም እንደዛ ነው። ህይወት ቀጥ ቢል ኖሮ ይጣፍጥ ነበር ወይ ደስ ይል ነበር
ወይ ወለክ መነሳቱ አስፈልጊም ነው
አዎ ምክንያቱም ሳክሰስ ኢዝ ቢልት ኦን ፌለር የሚሉት አነጋገር አላቸው ምክንያቱም ከስተት በመማር ነው ያ ደስታም ይመጣው እንጂ ሁልጊዜ ጎበዝ ሁልጊዜ የተሰራው ነገር ሁሉ ውጤታማ ከሆነማ ህይወት ምንድነው ታዲያ ተግዳሮቱ እንደሚባለው ስለሚል ጥር ለማድረግ ያህል የኔ ህይወት አሁንም ፈተን የሚያደርግ ነገር መስራት እወዳለሁ ግን
መልካም ደራርቱ
የስኬት መንገድ እንግዲህ ማንኛውም ሰው ስኬት ለትደርስ ያለ ምንም ውጣውረድ ያለ ምንም ፈተና አደረስኩ ካለ ምናል ብዙ የህይወት ውጣውረዶች አሉና ያንን አሸንፈን እንደውም እዛ ስደስ ነው እንግዲህ ህይወት ምፍጣፈጣውና በሩጫ ዓለም ብንሄድ እኔ 22 ምናምን አመት ወጫለሁ ሁሉ ቀን አሸንፈይ አይደለም 22 ምናምን አሸንፈይ አይደለም ምናልባት በአመት 10 ሩጫ ብሮጥ 5ቱን አሸንፈይ 5ቱን ተሸንፈይ ነው ስለዚህ ስትሸነፍ ደግሞ የበለጠው ውስጥ ያለሽ የበለጠው ትጋት ነው ስለዚህ ማንኛውም ነገር አረጋለሁ ካልሽ ደግሞ ከደጋገምሽ ማንኛውም ነገር ይሆናል ይመጣል ስለሆነም ተሸንፈህም አሸንፈህም ወርቀህም ተነስተህም ነው ህይወት የሚሆነውና ስኬት ላይ ለመድረስ ለማንኛውም ወርቀህም ትነሳለህ አለ ግን ወርቆ ያልመጣፍ ነው
እንጂ ነው ከበቆጂ በዲዳ ቀበሌ ይሄን ሁሉ ዓለም
ያደረሰው ስራ አዎ በቆጂ በዲዳ ቀበሌ ገበሬ ማህበር አርሲ
ዓለምን በሙሉ ለመዞር በቃሽ
አዎ እና ከዚህ በፊት የሰማችሁት ምናልባት ያ ሁሉ እና ኃይለን ጨምሮ እና ቀሜታነት ጥሪዬ እና ገንዘቤን ሪፍሌክሽን ጨምሮ
ከዛ ሁሉ ከቤት አውጥተሽ
ማለት በነገራችን ላይ እነዚህ ሁሉ ሴቶች ከአራፋጡ ማሮባ በስተቀር እሷ ነች እኛ ቀዳሚ ከሷ በስተቀር ሁሉም ከባርሴሎና ድል በኋላ ነው የመጣውና ያ አሁን ኛ ኩራት ተማና ባርሴሎና ደጋፊ ምን ባርሴሎና በነገራችን ላይ አገር ኳስ ደጋፊ ሰው ምክንያቱም
ታሪካዊ
ነው ለዚህ ሁሉ ምሳሌ እንግዲህ እና በብቅላ ምዝጋራ ይግባቸውና እናማም ወልደ ንሻምበል ምሩ ጽፍጠር ኢትዮጵያ እስከ ተከብራ የምትኖረው በተለይ በኦሎምፒክ የትም ኦሎምፒክ በአጋጣሚ ዘንድሮ ኦሎምፒክ ቶኪዮ ላይ ነው የሚደረገውና ለኛ የሰጡት ክብር በብቅለት ተነሳ ለኛ ምሳሌ ሆኗል ኢትዮጵያ ስፖርት ደግሞ በተለይ በማራቶን እዚህ ድረስ አስተዋጽኦ አድርጓል እነሱንም እናመሰግናቸዋለን
መልካም የትነበሽ የርቅ ሰላም ኮሚሽን ምናልባት በጣም በጉጉት ልትነጋገሪ የምትፈልጊበት ርዕስ ይመስለኛል ኢትዮጵያ ካሏት ዛሬ ካሚታዩ ፈተናዎችም ጋር እንዲለወጥ መስራት የምትፈልጉበትን በኃላፊነት አሁን የተሰጠሽንም ሌላም ሊመለከት ይችላል ሌሎችንም የሚሳተፉበትን የተወሰኑ ነገሮችን በመድረክ ውስጥ እናገር ይሰምቻለሁ
እንግዲህ የእርቀ ሰላም ስራ የፖለቲከኞች ስራ አይደለም ፖለቲከኞቹ አይሰሩትም ሳይሆን የነሱ ብቻ ስራ ሊሆን አይችልም የሁላችንም ስራ የእርቀ ሰላም ስራ በባህሪው የሚሰራው ቁስልን ያድናል በጣም ብዙ ቁስሎች አለባብሰናቸው ሸፋፍነናቸው ቁጭ ያረግናቸው ቁስሎች አሉና የእርቀ ሰላም ስራ ዘመን ይሻገራል የሚያስደስት ስራ ነው ሲከናወን እስኪሆን ድረስ ግን ሸክም ነው አስታራቂ ብለን የምናመጣቸው ሽማግሌዎች ሾም ናቸው ብለን የምንጠራቸው በጣም ብዙ እንኳን ደስ ያለሽ ይለኛልና በጣም ቆንጆ ነው አስቀምጡልኝ ልክ ስጨርስ አሁን ግን ሸክም ለመሸከም እንኳን ደስ ያለሽ ይመባል ትልቅ ነገር ነው ለዚህ ነገር መመረጥ ለዚህ ነገር መታጨት ትልቅ ነገር ነው እኔ ብቻ ሳልሆን እንግዲህ በጠቅላይ ሚኒስትሩ አቅራቢነት የህዝብ ወካሽ ምክር ቤት ያጸደቀን 41ችንም ሰዎች በተለያየ መንገድ ህዝብ ይሆኑኛል ቢናገሩ ሰማቸዋለሁ ብሎ የሚያምንባቸው ናቸው ተብሎ ነው የሚታሰበውና እንግዲህ እርቅ ማለት መስታወት ነው ትላንትን የሚያሳየንና ነገን የሚያስናፍቀን የዚህ እርቅ ስራ በደቡብ አፍሪካ በሩዋንዳም ተካሂዷል እኛም ሀገር ውስጥ የእርቅ ስራዎች አልፎ አልፎ የተሞከሩበት ግን ያልሄዱበት የደርግ ባለስልጣናት አካባቢ የተነሱ ነገሮች አሉና እንግዲህ በእኔ እምነት አይን ላጠፋ አይን እንክፈል እያለን ከሄድን ማህተመ ጋንዲ እንዳለ ሁላችንም አይነ ስውር መሆናችንና ያ ደግሞ ለማንኛችንም አይጠቅምምና አሁን ከባድ ስራዎች ይጠብቁናል ያው ኮሚሽኑ እንቅስቃሴ አሁን ጀምሯል ሰብሳቢና ምክትል ሰብሳቢ ኖሮት የጊዜ ገደባችንን ማስቀመጥ ይጠበቅብናል ከየት ጊዜ ጀምሮ ያለው ነው እናየው ግን ትልቁ መጠንቀቅ ያለብን ነገር እንደማናድነው እርግጠኛ ያልሆንበትን ቁስል ልንከፍት አይገባም የሚል እምነት አለኝ እንደማንጨርሰው እርግጠኛ ያልሆንበትን መንገድ ልንጀምረው አይገባም የሚል እምነት አለኝ መሰው እንዲረዳኝ መፈልገው ዛሬ ላይ ያሉ የሰላም ስራዎችን ትክክለልንትን ቦታ የሚደረጉ ጸቦች ላይ ትኩረት ማድረግ የኛ የርቀ ሰላም ኮሚሽን ስራ አይሆንም የኛ ስራ የሚሆነው ትላንታችንን በመመርመር ነጋችንን ማሳመር ነው
ይሄንብሽ ይቅርታ ጣልቃል ገባ ነው አሁን ያልሽው ላይ ማናድነው ቁስል ለመክፈት የለብንም ብለሻል ምን ማለት ነው
እንግዲህ በዚህ በርቀ ሰላም ሂደት ውስጥ አንደኛው በአዋጅ የተሰጠን ስልጣን የማጣራት ስራ ተሰጥቶናል በተለያየ ጊዜያት የተፈጸሙ የሰብአዊ መብት ጥሰቶችን እንድናጣራ ይጠበቅብናል ለምሳሌ አንደኛው እስከዛሬ ድረስ ልጆቻቸው ወይም ባሎቻቸው የት እንዳሉ የማያውቁ ሰዎች አሉ። በጣም በርካታ ሰዎች ለምሳሌ ከደርግ ጊዜ አንስተን የምንወደው እንደራሲ በአሉ ግርማን አንስተን የት እንደተቀበረ የት እንዳለ ጭምር የማናውቅ ሰዎች አለን። በር ላይ ሰው ልጃቸውን ገሎባቸው ማን እንደገደለው የማያውቁና ፍርድ ቤት ማቆም ያልቻሉ በጣም ብዙ እናቶች አሉ። ሄደን የነዛን እናቶች ብሶት ስንሰማ እርግጠኞች መሆን አለብን ለብሶታቸው ምላሽ መስጠት የሚችል ፍርዓት ለማጣታቸው ካሳ መክፈል የሚችል ፍርዓት መዘርጋት በግል እንኳን ባይሆን ምልክታዊ የሆነ ናሙናዊ የሆነ ካሳ መክፈል የሚችል እንባቸውን የሚያደርቀ ምሳሌ ሀውዜን አደባባይ ጭፍጨፋ አንዱ ሊሆን ይችላል። የሀውዜን አደባባይ ጭፍጨፋ በሀውዜን አካባቢ ኗሪ ላይ ጥሎት ያለፈው ጠባሳ ከባድ ነው። አለ ጠባሳ አሁን ሄደን እስኪ ይሄን ነገር እንመርምረው የሰዎችን አቤቱታ እንስማ እናጣራውና ድጋሜ ሌላ ሀውዜን እንዳናይ እናስተካክለው ብለን ስንከፍት ያን ቁስል አድነን በፊት ከናመረቀዘው ዘክተነው ከነበር አድነነው ዳግመኛ እንዳይከሰት አድርገን እንደምንሸፍነው ወይም ደግሞ የሰማነውን አቤቱታ ዳግመኛ እንዳይከሰት ልንማርበት የምናስተካክለውና ይሄንን ደግሞ ያዙት ይሄንን ቁስል ይሄንን አቤቱታ ይሄንን በደል የተሸከሙ ሰዎች በስም እንኳን ተጠርተው በደላቸውን ተናገሩ መባላቸው ሰው መሆናቸውን እንዳስቆጠረላቸው የሚናገሩበት አግባብ እና ያለን ሩዋንዳ ላይ ደቡብ አፍሪካ ላይ ስናይና ይሄንን ማየት መቻል አለብን። እንደ ማህበረሰብ የመጣነው መንገድ ከባድ ነው። ነገር ግን ነገ እንዳንደግመው ምክንያቱም ቁልቁለት ነው የሚሆነው። ዳገት ነበር ስንመጣው ተመልሰን ስንሄደው ቁልቁለት ስለሚሆን ስለሚያንደረድር ወዳቂው ብዙ ነው ተሰባሪው ብዙ ነውና እንደ ሀገር ለመቀጠል ያን ማድረግ አለብን።
የተነበርሽ በጣም የሚያነጋግር ብዙም የሚያወያይ ርዕስ ነው። ሌላ ራስን የቻለ ሰዓት እንደሚፈልግ ይገባኛል። መደምደሚያችን ላይ ነንና እናንተም አሁን ያገኛችሁ ተጨማሪ ተሰሚነትም እርቅና ሰላም ከሚሰራ ሁኔታ ጋር እንድንመለከት አንድ ተጨማሪ ጥያቄ በተጨባጭ ያሰባችሁት መንገድ አለ? የእርቅና ሰላም ኮሚሽን የሚያደርገው የቱ ጋር ይጀምራል ስትል ትሬንደራችሁ ብላለች። ምን ልታረጉ እንደው በተጨባጭ በደንብ
እንግዲህ አሁን መድረኩን ለእርቅ ሰላም ኮሚሽኑ ስራ ተጠቀምኩበት በጣም ይቅርታ። የደራርቱም ያው ስላለችበት ፕሮፌሰርም እርግጠኛ ነኝ የእርቅ ደጋፊ ስለሆነች እሱን እንትን እናድርግ። እንግዲህ አሁን እያደረግን ያለነው ያሉ ተሞክሮችን እያየን ያለነው ሌሎች ሀገራት ተሞክሮ ምን ይመስላሉ የኛ ደግሞ በተለይ የህብረተሰቡን ማህበራዊ መስተጋብር አኗኗራችንን ሃይማኖታችንን እድራችንን ምንጫችንን ከምንጭ አይደለም የሚቀዳው ሄደው ተሰብስበው ሴቶች እኮ ምንጭ ውሃ ሲቀዱ በጣም ብዙ ያወራሉ። ይሄንን ያማከለ ኢትዮጵያዊ የሆነ መንገድ ለመስራት ከአዲስ አበባ ዩኒቨርሲቲ የርቅና የሰላምና ደህንነት ተቋም ጋራ የጥናት ስራ ነው እየሰራን ያለነው። አሁን ተነስተን እዚህ ጋር ይጀመር ብለን በስሜት መንገባበት አይደለም። ቀደም ሲል እንዳስቀመጥኩት አንደኛ ይሄ የሽግግር ፍትህ ምንለው አንድ አካል ነው እርቀ ሰላምና ከማህበራዊ ፍትህ ወይንም ደግሞ ወይዘሮ ማዛ ከሚመሩት ፍርድ ቤት ጋራ መስመሮች ማስቀመጥ አለብን። በፍርድ ቤት መታየት ያለባቸው የህግ ጉዳዮች በህግ ጉዳይነታቸው መቀጠል ስላለባቸው ከነሱ ወደኛ ከኛ ወደነሱ የሚመጡ በጣም ብዙ ምልሶች ይኖራሉ። እዚህ የመጀመሪያው ስራ የሚሆነው የሌሎች ሀገራት ተሞክሮ የእርቀ ሰላም ሂደት ምን ይመስላል? እኛስ ደግሞ ያለን እሴት ምንድነው? ኢትዮጵያዊ የሆነ ነገር ምን እንጨምርበታለን? የኛን ችግር የአንድን ቤት ቁልፍ አንጥታ አንዱ ቤት ላይ ብትሰካው አይከፍትልህም። ቁልፍ ስለሆነ ብቻ ሁሉ ቤት አይከፍትም። ስለዚህ የኛን ቤት ሊከፍት የሚችለው ቁልፍ በኢትዮጵያውያን ልጆቻችን መስራት አለበት ብለን የባለሙያዎች ቡድን ለማቋቋም በዝግጅት ላይ ነን ያለው።
የመጨረሻ ቃል እንድትወረውሩ ፕሮፌሰር ያለም ፀሐይ፣ እርቅን ሰላምን ማምጣት ኮሚሽኑ ጋር ግንኙነት እንደሌለው ታውቃለህ። እነሱ ባጋጣሚ ያሉበት ግን በሴትነትም በኢትዮጵያ እንዲመጣ ከሚፈልግ ሰላማዊ ጉዳይ አንጻር የሚመስለውት አሁን የት ነበርሽ ካነሳቻቸው
ነጥቦች? ትክክል ነው። እርቅ ያስፈልጋል። እርቅ እኮ እሷ ባለችው ላይ አይና ጠፋ አይን ልጋም የሚለው ነገር አይደለም። ያን ነገር ትቶ እንደ አዲስ መጀመር ማለት ይመስለኛል። የግዴታ ለዛ ለተደረገው የዛን ጉዳት እኔም ደግሞ መጉዳት አለብኝ በሚል መሆን የለበትም። እና አሁን በቅርቡ እየሰማን ያለው በሀገራችን በመሪዎቹ በኩል ምንድነው ያለው? እስቲ ያለፈውን አይነት ስህተት ለምን ደግማለንኛ? ሁሉን ትተን ወደፊት እንሂድ። ምክንያቱም ከዛ ትምህርት ወስደናል የሚል ነው። ስለዚህ እርቅ በጣም አስፈላጊ ነው። ደግሞ ምንድነው? ሰው ስህተቱን ካወቀ እኮ ይቅርታ ይጠይቃል። እኔ ሁልጊዜ ምን እላለሁ? ሰው ወይም ሳያውቅ ይሳሳታል ወይ አውቆ ይሳሳታል። ሳያውቅ የተሳሳተው በቃ ተሳስቻለሁ ይቅርታ ነው። አውቆ ለተሳሳተ ደግሞ ያ የተሳሳተበትን እንዳይደግመው ትምህርት መስጠት ያስፈልጋል። እንዴት ይሰጠው የሚለው ነገር እንግዲህ የሆነ ሜካኒዝም የሆነ ደግሞ የሚሰራ ነገር ይኖራል። እና ከትንሽ እስከ ትልቅ ጥፋት የጠፋ ነገር እርቅ ሲባል ሁሉን ትቶ ወደፊት መጓዝ ይመስለኛል።
መልካም ድራፍት።
እንግዲህ እንደምታወቀው የትዬና ፕሮፌሰርም ብለዋል ጭቅድም የትዬ ያለችው ቁልፍ ከኛ ጋር ባንድ ሰዎቹ በላይ ያከባ እርቅም የሚያስፈልገው ቦታ ነው ያለው። እንደምታወቀው ሀገራችን ኢትዮጵያ እንግዲህ ባህልና ወግ አለው፣ የሀገር ሽማግሌ አለ፣ ሃይማኖታችን አለ፣ ባህላችን አለ። ስለሆነም እነዚህ 41 ሰዎች ይሄን ነገር ጨርሶታል ምልግምት የለኝም ምን ጨርሰው ቅድም እንዳልኩት ከሙሉ ኢትዮጵያ ህዝብ ጋር ከሀገር ሽማግሌ ጋር ከሃይማኖት አባቶች ጋር ይሄ ነገር ያን ይገምታለሁ ስለሆነ ቅድም ተብሏልና ወደ ኋላ ባንመለስና ብዙ ነገር እንግዝባችን ተጎርቷልም በአቁም ባለማቁም ተብሏል እንደገና ደግሞ በቸልተኝነትም ሊሆን ይችላልና ስለዚህ ያን ነገር እንዴት እንጠግነው እንዴት እናርገው አሁን ማየት ያለብን ስለ ነገ ልጆቻችን ስለ ነገ ሀገራችን ስለ አንድ ኢትዮጵያ ስለ አንድ ሀገራችን ስለ ህዝባችን ነገ ሀገራችን እስከመቼ ነው የምታለቅሰው እስከመቼ ነው ተቆቋውስ ብለው እስከመቼ ምን ከፋፋለው ለምንድን ነው ለኢትዮጵያ እኮ እኛ ነን እኮ ያለነው ኢትዮጵያ ከኛ መጥቶ ያስታርቅ ነው ኢትዮጵያ ሌላ ሀገር መጥቶ ያስታርቅ ነው ምናልባት በፖለቲካ ሊሆን ሊባል ይችላል እከሌ የዚህ ሀገር በዚህ ወጥ በዚህ ገብቶ አይደለም እኛ ነን መጀመሪያ ለራሳችን እኛ ነን መጀመሪያ ማንንም አይቀርበንም እኛ ነን የምንቀራረበው ምንም እንኳን ኢትዮጵያ ህዝብ ብሔር ብሔረሰብ ብዙ ቢሆን ቋንቋ ብዙ ቢሆን እስከዛሬም ድረስ ደግሞ ተደማምጠን ተቻችለን ተከባብረን ነው የኖርነውና ስለዚህ አንዲት የበለጸገች ሀገር ኢትዮጵያ ህዝባችን እንደው ከራቦቶ እናት ማተለክስበት ሰቆቃ ማይኖርበት ኢትዮጵያ ነው ማይትም ፈልገውና ለዚህ ደግሞ ህዝባችን በሙሉ መተባበር ስላለበት ይሄ 41 አንዳችን ህዝቡ ጋራ ከአይመስበት ጋር ከሽማግሌ ጋር ከሰራ ይሄ ነገር ሁሉ ይመታል ብዬ ገምታለሁ ካልሆነ ግን ብቻችን እናረጋጋ ነገር የለምና እግዚአብሔር ደግሞ ከተጨመረበት ከግቡ ደርሳል ብዬ ገምታለሁ ሁሉም ደግሞ ማንም እዚህ ውስጥ ባይሆን 100 ሚሊዮን አለና አንድ ላይ እንሰራለን እና አንድ ላይ እንጨርሳለን ከእግዚአብሔር ጋር
መልካም ነው እንግዲህ ከውቅናና ከአክብሮቱ ጋራ ቀድሞ የምትታወቁ ናችሁ ተሰሚነታችሁን ተጠቅማችሁ የምትሰሯቸው ስራዎች የተጨመሩ ይመስል ኮሎኔል ድራፍት ሁሉ ሎሬት የተነበረሽ ንጉሴ ፕሮፌሰር ያለም ፀሐይ መኮንን ሁላችሁንም ለጊዜያችሁ አመሰግናለሁ በድጋሚ እንኳን ደስ ያላችሁ
እኛም እናመሰግናለን
አንድ በኝ ፀሐይ ዮሐንስ እናመሰግናለን አድማጮች በፀሐይ ዜማ አሁን በቀጥታ ጉዞ ወደ አዲስ አበባ
የስነ ጽሑፍና የቲያትር ጥበብ መምህር ሐያሲና ጸሐፊ ተውኔት ደበበ ሰይፉን ሕይወትና ሥራ ለምንቃኝበት ደርዝ ላለው ወጋችን ሦስቱ የቀድሞ ተማሪዎቹ አሁን ቀደም ብዬ በመግቢያው እንደ ጠቆምኩት ተመልሰው መጥተዋል። ገጣሚያንና መምህራኑ ዶክተር በድሉ አቅጅራ፣ አቶ ገዛሃኝ ጌታቸውና አቶ ተፈሪ መኮንን ናቸው። በሟቹ ባለቅኔ የሥነ ጽሑፍና የቲያትር ጥበብ መምህር ሐያሲም ጭምር ነው በደበበ ሰይፉ ሕይወትና ሥራ ዙሪያ የምናደርገውን ውይይትም እልባት ካደረግንበት እንጀምራለን። ደበበ ሰይፉ ምን አይነት መምህር እንደነበር በቀደመው የራዲዮ መጽሔት ዝግጅታችን አጫውተውናል። ባለ ዘርፈ ብዙ ሙያውን ደበበን ምን አይነት ከያኒ ነበር ስብዕናውስ ለሚለው ጥያቄም እይታቸውን ፈንጠቅ ማድረግ ጀመር አድርገው ነበር የመጀመሪያውን ክፍል ውይይታችን የገታ ነው። የካናዳ ኦታዋ ከተማ ነዋሪው አቶ ገዛሃኝ ጌታቸው
በሙያ ረገድ ደበበ በገጣሚነቱ እርግጠኛ ነበር። ገጣሚነቴን አስመስክሬ ጨርሻለሁ ብሎ ኤክስፐሪመንት ታርጓል። የሚያነሳቸውን ጉዳዮች አንስቷል። ማርክሲስት ነበረ። ለምሳሌ መስከረም የሚል ግጥም አለው። እኔ እንደ ማስተርፒስ ነው የምቆጥረው። ሲምፎኒ ነው። ሲምፎኒን ግጥም ውስጥ እንዴት እንዳስገባው ታያለህ። ግን የሚያወራው ስለ መስከረሙ አብዮት ነው። እና ዝም ብለህ ይዘት የሚተነትን ሰው መጥቶ ሲተች ማርክሲስት ነው። ግን ተራ ማርክሲስት አልነበረም። ማርክሲዝምን ሶሻሊስት የሆኑ ሀገሮች ባበላሹት መንገድ የተረዳ ተራ አልነበረም። እንደገና ደግሞ ምዕራባውያን ኢግኖር ባረጉት መንገድም የተረዳ አልነበረ። ማርክስን እንደ ፈላስፋ ነበር የሚያየው እና የሚያነበውም። እና አሁን በድሉ ቅድም ያነሳው ነገር ከዛ ንባብና ከዛ እውቀት የመነጨ ነው የሚመስለኝ። የደከመለት ነገር የአፈር ድሜ ሲበላ እና እኔ ሀብታ ጊዜ ያሁሉ ሰው ሲጨረስ ብዙዎቹ ልጆች እየደበቀ ቤቱ ሲያስገባ የነበረው ከዛ መከራ ውስጥ የወጣ ድፍረት ይመስለኛል። ድንጉጥ ነው ደበበ። እንዲህ ረብሻና ጩኸት የጥይት ድምፅ ሁሉ አይወድም። ግን ያን ያህል ዘፍሯል። በየኮርኒስ ውስጥ እየደበቀ ብዙ ሰዎች አያትርፏል።
ለማዳን የሚፈራውንም ነገር ማድረግ የፈቀደ ነው ነው የሚሉን።
አዎ።
አቶ ገዛሃኝ በሙያ ክህሎቱ ላይ ወደ ጀመሩት ግምገማው ልመልሶ። በወፍ በረር በእነኝህም በሰራባቸው የተለያዩ የኪነ ጥበብ ዘርፎች የሰራቸውን ጥበባዊ ስራዎችንም ደግሞ ይጠቃቅሱልን እስኪ።
በሙያው ረገድ አንድ ጊዜ ሲል የሰማሁት ገጣሚነቴን አስመስክሬያለሁ። ይሄ በመታበያ አይደለም ያለው፣ ይበቃኛል። ግን በጸሐፌ ተውኔትነት በኩል አንድ ጥሩ ስራ እንኳ ሳልሰራ ጊዜን እያጠፋሁ እያባከንኩ ነው እያለ ሪግሬት ያደርጋል። ብዙ ተውኔቶች ጽፏል፣ ከ15 በላይ ጽፏል። የተረጎማቸውም አሉ። በደንብ ይታወቁ የነበሩ እንደ ከባህር የወጣሳ ትልቅ ፍልስፍና ያነሳበት ስለ ኤሊኔሽን ሌሎችም ጉዳዮች ያነሳበት ነው። ዝርዝር ውስጥ አልገባም። ግን ሁለተኛው ነገር ተውኔቱ ነው። ተውኔቱ ቀጥሎ የሐያሲነት መባል ይኖርበት ወይም የስነ ጽሁፍ ጥናት፣ የስነ ጽሁፍ ምርምር፣ የኢትዮጵያን ስነ ጽሁፍ፣ የኢትዮጵያን ስነ ግጥም መርምሯል። ከ1933 በፊት የነበሩትን ከ1933 እስከ 1966 የነበሩትን ከ1966 በኋላ ያሉትን እሱ ያን ጥናት እስካካሄደበት ጊዜ ድረስ በእርግጥ ያን ጊዜውን አላስታውሰውም በትክክል። ግን የመጀመሪያው ባቢዮቱ ዓመታት ይወጡ የነበሩ ግጥሞች ግጥምነት ተራ የሚገቡ እንዳልሆኑ ተራ የቅስቀሳ ግጥሞች እንደሆኑ ሁሉ ፊት ለፊት የጻፈባቸው የጥናት ጽሁፎች አሉ። ሶስት አራት መጽሐፍ የሚወጣቸው ናቸው እነኛ አሁን የዘረዘርኩልህ ጽሁፎቹ። አሁን ዛሬ እኛ ስነ ጽሁፍን በምንገመግምበት አይን አይደለም መቼም የዛሬ 25 ዓመት እና 20 ዓመት የተጻፈን መጽሐፍ
ጊዜያቸውን ይመስላል።
የኢትዮጵያን ስነ ግጥም አካሄድና መልክ ለማጥናት ለሚፈልግ ሰው ያንን ስራ ሰርቶ ያለፈ ሰው ነው። ከዛ በተጨማሪ ትልልቅ የሚባሉ 5 ገጣሚያን ላይ ተፈሪም በድሉም ታግዙኛላችሁ እዚህ ላይ ሂስ ጽፏል። ግጥሞቻቸውን አስተዋውቋል። እንደ ሂስም አትለውም። አሁንም የይዘት ትንተና እና የቅርጽ ትንተና ላይ ነው እና ሪዲንግም ነው። ከበደ ሚካኤል፣ መንግስቱ ለማ፣ ጸጋዬ ገብረ መድን፣ ሰለሞን ደሬሳ እና ዮሐንስ አድማሱ ላይ የ5ቱንም ስራዎች 5 አበይት ገጣሚያን የሚል አንድ ጽሁፍ አለው። የሰለሞን ደሬሳ ልጅነት አንብበን ምንም ሳንይዝ ተቸግረን ወጥተን ከዛ የደበበ የጻፈልንን አንብበን እንደገና እስከደበበ አልፈን ደግሞ በራሳችን መንገድ እንድናነብ ፍር የቀደደልን ሰው ነበርና በዚህም ረገድ ትልቅ ቦታ ያለው ነው። አሁን ድረስም የኢትዮጵያን ስነ ግጥም በመተንተን ኤክስፐሪመንታል የሆኑ ተውኔቶች በመጻፍ እና በስነ ግጥም ከዛ ይሄንን ተውኔቶቹን ደግሞ ለማስተማሪያነት የሚያገለግል የመጀመሪያው ስለ ተውኔት ሩአርጎ በምሳሌ እና በኢትዮጵያዊ ምሳሌ በአውሮፓውያን በሱ አይደለም በኢትዮጵያ ምሳሌ በመንግስቱ ለማ ተውኔቶችን እየጠቀሰ የቲያትር ጥበባት ከጸሐፌ ተውኔቱ አንጻር የሚል የድራማው የሚሰጠው ኮርስ ማስተማሪያ መጽሐፍም ነበረው። ገጣሚነቱ ላይ ሳልዘል በጠበቀው አብዮት እንዴት ፍራስትሬት አድርጎ ነው የሞተው ደበበ። ከዛ በኋላ ደግሞ አብዮቱና አገሩ የተለያዩ ናቸው። እንደገና በአገሩም ፍራስትሬት አድርጎ ነው የሞተው። የኢትዮጵያ አንድነት ይሄ የክልል ጉዳይ ሲመጣ ብዙ ነገር ጎድቶት ነው ያለፈው። አንዱ እዚህ አሁን ያነሳሁልህ የድህረ 66 ግጥሞችን አነሳበት መጽሐፍ ላይ ኢትዮጵያዊው አንባቢ አሁንም ኢትዮጵያዊውን ማያኮቭስኪ ይጠብቃል ይላል። ቃል በቃል ስላደረግልህ ያስቀምጫት ነበር አልችልም፣ ግን ይኸው ነው ሀሳቡ። ማያኮቭስኪ ወጣት ነው፣ ልጅ ነው። 1912 ጀምሮ አብዮተኛ የነበረ ነው። በኋላ ቦልሸቪክ ፓርቲን ተቀላቅሎ ግጥሞች ይጽፍ ነበር፣ ተውኔቶች ይጽፍ ነበር እና ለተራ ፕሮፓጋንዳ ብቻ የሚውሉ ሳይሆን በቅርጽም በውበትም ላይ መጨነቅ አለብን፣ በምናስተላልፈው ፕሮፓጋንዳ ላይ ብቻ መጨነቅ የለብንም በሚል ፕሮግረሲቭ ፊውቸሪስት የሚባል አንድ እንትን ፈጥሮ ይሰራ ነበር እና በአንዱ ግጥሙ እንዲያውም ሌኒንንም አስቀይሞታል ይባላል። በኋላ በ30 ዓመቱ ራሱን ነው የገደለው ተብሎ ተነገረ። አወዛጋቢ አሟሟት ነው የሞተው ማያኮቭስኪ። ለምንድን ነው ደበበ ማያኮቭስኪ የጠቀሰው ብዬ ሳስብ ነው አሁን በድሉ ያነሳውን ነገር እና ለደበበ ጻፈው ግጥም ውስጥ ያለውን ፍረስትሬሽን እንዳስታውስ ያደረገኝ። ኢትዮጵያዊው ማያኮቭስኪ ነው ልንለው የምንችለው ገጣሚ ነበረ እና ጸሐፊ ተውኔትም ነበር ላለሁ ደበበ።
መልካም። የደበበ መንገዶች ስራውና ፈተናዎቹን በጥልቀት መመልከት የሚጋብዙ መሆናቸውን በእያንዳንዷቸው ባነሷቸው ጭብጦች ውስጥ ጎትኳች ጥያቄዎች ነው ያለው። ሌሎች የሙያ ጓደኞቹን ጥያቄዎች ወይም ድምጽ ለመስማት ወደዛ ልሻገር። አቶ ገዛኸኝ በተለይ ስራዎቹን አጉልቶ የሚያሳዩ ግጥምን አስመስክር ያለው ወደ ሌሎቹ ዘርፎች ትኩረት ማድረግ እንፈልገውን ያህል አላደረግኩም የሚለው ድረስ አስረድተውናል። እርሶስ እንዴት ይፈትሿቸዋል? በተማሪነት ዘመንም ኋላ ላይ ከተማሪነት በኋላም ስራዎችን ጊዜም ሁኔታዎችን ፈቅዶ የመመርመር እድል በነበረበት አቶ ተፈሪ
አሁን የገዛኸኝም ዶክተር በድልም ሲያነሱ አሁን ያለሁበት ስሜት የዚህ የፊታውራሪ መቼሻ ለጦርነት ሲሄዱ ረዳቸውን ተዘጋጅ ብለዋት ታስታውሰዋል። ሙዳ እየከፈቱ የቆየ የጌጣጌጣቸውን ሲያነሱ ሊያነሱ ካስቀላቸው ከገረዳቸው ጋር ሲያወሩ የነበረው እንደሱ አይነት የትዝታ ሙዳይ የመክፈት ነገር ነው የሚሰማኝ እና በጣም የተለየ ስሜት እንደተፈጠረብኝ ያለው። ግን ዲዛይን ቅድም ሲያነሳው ከነበረው አንድ ከደበበ ጎልቶ የሚታይም አንደኛ መምህርነቱ ነው፣ ሁለተኛ የስሬሶፍ ሰውነት ነው፣ ሶስተኛ ለኢትዮጵያ ያለው ትልቅ ፍቅር ነው። እና አሁን በግጥሞቹ እንደምናየው ቅድም ገዛኝ ያለው ነገር አለ፣ በእምነት የያዘው ሶሻሊዝም አንድ ነገር አለ። አሁን ስለ ደበበ አርብ ደበበ ሆኖ ገብቶ ሰኞ ማርክሲስት ሆኖ ወጣ የሚሉት አይነት ሰው ነው። ጥልቅ አንባቢ ነው። ምንድን ነው ይላሉ፣ ይሄ የነገር ግድግዳ ነው ይላሉ። በግልጽ አረፍተ ነገር እና አረፍት ግድግዳ ነው። የዚህ የስነ ጽሁፍ ትንተናዎቹ ላይ አንድ እንደምስር ከላይ ከፍ ብሎ ከርዕዮተ ዓለማዊ እንትን ስለሚያየው በደንብ የመተንተን አቅምና ችሎታ ያለው ሰው ነው እና ዘመኑ እንደው አንዳንድ ጊዜ የሚያጓጓኝ ትልቅ ሰዎች በአንድ ዘመን መጡ እና ትንሽ በተን በተን እያደረገ እስካሁን እስከዚህኛው ሲኒየር ቢያደርሳቸው ጥሩ ነበረ እያስባለሁ እና የኢትዮጵያን ስነ ጽሁፍ መልክ ለማስያዝ ግን ትልቅ ጥረት ካደረጉ ሰዎች መካከል አንዱ ነው እና አንድ ቀን ወደ ቤቱ ሄድን ገዛኝ ያስታውሳል እና ወቅቱ በጣም ቀውስ የነበረበት ወቅት ስለነበረ ቅድም ገዛኝ የዘመኑ መንፈስ የሚሉት አለ ቼጅስት ነው እዚህ ጀርመንኛ አንድ ቀን የዘመኑ መንፈስ የሚሉት እና እምነትን ፍቅርን እና ተስፋን የነፈገው ዘመን ነው።
አድማጮች ከገጣሚ ጸሐፊ ተውኔት መምህርና ሐያሲ ደበበ ሰይፉ የቀድሞ ተማሪዎች ጋር የጀመርነው ወግ አልተቋጨም። ያችን እንደፈቀደ ቆየት ብለን እንመለሳለን። በርከት ያሉ ተከታታይ ውይይቶችም ይኖሩናል። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን ሰዓቱ አሁን የንጉስ ያክሊሉ መስኮት የሚከፈትበት ነው። ንጉሴ እንደምናመሽ።
እንደምናመሽ አዶላ ደህና?
ሁለቱንም ወደ አዲስ አበባ ደውለን እንደምናመሽ ሳይሆን እኔ ነኝ ከዋሽንግተን ወደ አዲስ አበባ እንደምናመሻችሁ ምለው። አዲሱ መጥቶልሃል እንደምን ይዛችኋል?
እንግዲህ ከአዲሱ ጋር ብዙ ቦታዎች እየደረስን ከብዙ ጓደኞች ጋር እየተገናኘን እኔም ብዙ ቦታዎች ላይ አልተለየሁትም።
አዲሱ ቀደም ብለን አድማጮችም ሰላምታ ሰጥቶ ተመልሰን ልንመጣና አሁን የጀመርነውን ወግ ቀላቀለን አስበን ነበረ። ዛሬ ስልኩ አስቸግሮናል። እኔ እናንተ ባይሆን ጀመር እናደርግና ስልኩ እንደቀናን ወደ ኋላ ላይ አዲሱን መልሰን እናመጣለን።
ሮናው አሉላ ዝም ይገርማል። እንኳን አንተ ከዛ ከዋሽንግተን ወደዚህ ዝም አካባቢ ራሱ ኔትወርክ በጣም ያስቸግራል። ወይ ደግሞ ታገኘው ይሆናል አይታወቅም።
መልካም። ምን እናንተ አሁን ጀምር አድርገን አዲሱ ሲመጣ ምን ቀጥለው ጨዋታ ይኖረናል። ባለፈው ፕሮግራማችን ጠቆም እንዳደረግ ነው አዲሱ ከ15 አመታት በኋላ ወደ አዲስ አበባ ሲመለስ እንደደረሰ እንደተነጋገራችሁ አጫውታችሁኝ በራዲዮ መጽሔት ወግም አንዳንድ ቆም ነገሮችን ልታጋሩኝ ተቀጣጥረን ነው የተለያየነውና እስኪ አዲሱ እስኪቀላቀለን ድረስ ምን ይመስል ነበር? ለራዲዮ መጽሔት የሚስማሙ ማስታወሻዎች ነበሯችሁ?
አዎ ልክ ነህ። ቀደም ብሎ እዛው እናንተ ጋር ዋሽንግተን ያለ ያሰበበት ፕሮግራም ነበረ። ቀደም ሲል ኢትዮጵያ ሬዲዮ አብሮ የሰራቸውን ጓደኞቹን እንደው እያንዳንዳቸውን ከማግኘት ሁሉንም እንደው አንድ ቦታ ሰብስቤ ባገኛቸው በጣም ደስ ይለኛል ብሎ በዛ መሰረት እኔም ሰዎቹን አዘጋጅቼለት ግንቦት 10 ቀን ቤት ተገናኝተን ሬዲዮ ትዝታዎቻችንን የእሱንም ትዝታ እንደው ዘፈኑ ምንም ሳይቀር እየተጨዋወትን ነው ያሳለፍነው ግንቦት 10ን። በጣም ደስ የሚል ነበር አሉላ።
መልካም። ንጉሴ እነማንን አገኘ በዛ ዝግጅት ላይ? በተለይ ከቀድሞ የኢትዮጵያ ራዲዮ ባልደረቦቻችሁ በራዲዮ ትዝታ እንድታስታውሱ ያደረጋችሁ ከሙዚቃም አልቀረብንም ነበር ብለሃል። ከመሐከላችሁ አንዳችሁ ተነስተታችሁ ዘፈናችሁ ይሆን? ድምጻዊ ብዙ ስለሆነ።
አዎ ልክ ነህ። ከዘፈኑ ድነሳና ያው እንደምታውቀው ግርማ ነጋሽ ታወቀው ድምጻዊ ኢትዮጵያ ሬዲዮ በስፖርት ጋዜጠኝነት ሰርቶ ነበርና ሱከኛ ጋር ነበር። እንደዛታም ደግሞ ከበዓላችን ጋራና አዲሱ ህይወት ጋር የተያያዘ እንገናኛለን። እንዲያል ቆርጥን ተስፋ በደነዝዝ እንኳን ቆም የባንቀላፋ ያለ ሲያንጎራጉር ልዩ 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 ትዝታ ነበር። አንጋፋ ጋዜጠኞች መካከል እንግዲህ ልጅታውን ለሚካኤል ሮንዳ ሳምነ ገብረ ወልድ ነው የሚያነባው ይባላል ነበረ። ጋዜጠኛ አባይነሽ ብሩ፣ ኃይሉ ወልደ ጻድቅ እነዚህን የመሳሰሉ በጣም አንጋፋ ጋዜጠኞች ተገኝተው ነበርና ደስ የሚል ጊዜ ነው ያሳለፍነው። ከዚህ የበለጠ ደግሞ አሉላ ዋናው ትልቁ እንደገና ባለፈው እሁድ የቀድሞ የኢትዮጵያ ሬዲዮ ባለሙያዎችን ሰብስቦ በአጠቃላይ ማለት ነው ብናነጋግራቸውና አንድ ማህበር ብናቋቁም የሚል ሀሳብ አዲሱ አበበ ራሱ አቅርቦ እንድንገናኝ ተደርጎ የቀድሞ የኢትዮጵያ ሬዲዮ ባለሙያዎች ማህበር ለማቋቋም ጥረት አድርገናል። በዚህም ላይ የቀድሞዎቹ አንጋፋዎቹን ሻውል ባምነው፣ ሜሌን መኩሪያ፣ እነ ኃይሉ ወልደ ጻድቅ፣ እነ ጸጋዬ ኃይሉ ተፈራ፣ እነ ኃይሉ ልመንክ፣ እነ ተካንድን በቀለ እነዚህን የመሳሰሉ ጋዜጠኞች ተገኝተው በደመቀ ሁኔታ ነው የተፈጸመው እና ደስ ይላል። በአጠቃላይ
ግሩም ነው። ንጉሴ የዝግጅታችሁን ዋና ዋና ቁም ነገሮች የተጋራሁ ይመስለኛል። አዲሱ ሲመጣ አንዳንድ የሚጠየቃቸው ጉዳዮች አሉ። ስልኩ እንደቀና መልሰን እናገኘዋለን። እንግዲህ ወዲሁ ወደ ዝግጅትህ እንዝለቅ። ለገብ ጥበበኝነቱን አስታውሰህ ነበር ቀደም ሲል፣ በተለይ በቤተ ክርስቲያን የዜማ ቀማሪነቱ የሚታወቀውን ያሬድን ይሄ ብቻ አይደለም ስትል ለዛሬ ቀጠሮ የሰጠህን ወደ ዝግጅት መዝለቅ ትችላለህ ንጉሴ።
አመሰግናለሁ አሉላ። ልቀጥል።
ታስታውሱ እንደሆነ ባለፈው 15 ቀን ስለ ኢትዮጵያዊው የዜማ ሊቅ ስለ ቅዱስ ያሬድ አንስተን ነበረ። ቅዱስ ያሬድ ብዙ ስራዎች ያሉት የሚታወቀው በዜማው ብቻ ነው ብለን፣ ለመሆኑ ቅዱስ ያሬድ በምን በምን ስራዎቹ ነው ያልታወቀው? ሊታወቅስ የሚገባው በእንዴት አይነት ስራዎቹ ነው? ለዚህ እንግዲህ ምስክር የሚሆነን ሆህተ ስብከት ዘቅዱስ ያሬድ የተሰኘው በቅርቡ ታትሞ ለንባብ የበቃው ባለ 617 ገጹ የታዕካ ነገሥቱ የሊቀ ጉባኤ ጌታሁን ደምጸ መጽሐፍ ነው። ሊቀ ጉባኤ ጌታሁን ደምጸ።
ቅዱስ ያሬድ እንደ አበረከተው ወይም ለሀገርም ሆነ ለቤተክርስቲያን ጌጥ እንደመሆኑ መጠን ሰፊ ሽፋን አልተሰጠውም። በአገራችን ከሱ በኋላ የተነሱ ሊቃውንት ብዙ ሲባልላቸው የቅዱስ ያሬድ ግን ናልባት ወረብ ሲወረብ ያሬዳዊ ዜማ ቀረበልን ከማለት የዘለለ ግን በድርሰቱ ላይ የተጠና ሰፊ ጥናት አልነበረም። ናልባት ግለ ታሪኩ ላይ የደረሳቸውን ድርሰቶችን እንደው በቁጥር ከመጥቀስ በቀር ያንዳንዱ በድርሰቶቹ የሰፈሩት ገጸ ንባባት ኃይለ ቃላት ያያዙትን ምስጢራትና ትርጓሜ የሚተነትን መጽሐፍ አልተሰራም። ከዚህ የተነሳ ነው ብዙ መምህራን ብዙ ሰባኪያን በአውደ ምሕረትም በአውደ ጥናታቸውም ላይ ቅዱስ ያሬድ ሲጠብሱ አናይም እና ድጓውን ማስፈራሪያ ያደረግነው እንጂ አተጠቀምንበትም እንጂ በድጓው በጾመ ድጓው በዝማሬ መዋሥዕቱ በሌሎችም ድርሰቶቹ ላይ በእውነቱ ጥፍፍ ያሉ አንጀት የሚያርሱ ምስጢር ያለበት ድርሰት የደረሰ ሊቅ ነው እና ይሄንን ስለሚቆጨኝ ከዚህ የተነሳ ነውና ያው ከዜማ የዜማ ጉዞ ከዓለም መላእክት ጀምሮ አሁን እስካልንበት ድረስ የዓለምን ጉዞ የሚተርክ ነው ይሄ መጽሐፍ። ከዛ ሰፊውን ቦታ የሚይዘው ቅዱስ ያሬድ ድርሰት ነው እና ቅዱስ ያሬድ በሃይማኖት ዋሻ ውስጥ ብቻ ወይም በሃይማኖት ጽንፍ ብቻ የምንፈርጀው ሳይሆን ማህበራዊ ጉዳይ ላይ፣ ፍልስፍናው ላይ፣ ስነ ጽሁፉ፣ ቋንቋው ላይ በአጠቃላይ ተፈጥሮን የተነተነ ሊቅ ስለሆነ በዚህ የሚያተኩር ነው። ብዙዎች እንግዲህ ቅዱስ ያሬድ ሲነሳ ብዙዎች ትዝ የሚላቸው ስለ ዜማው ነው፣ ስለ ጽንሰ ሐሳቡ፣ ስለ ፍልስፍናው ነው፣ ስለ ኃይለ ቃሉ እንኳን ተራው ምእመን ላይ ቀርቶ ከትልቅ ሰዎች ተማርንም በሚሉ ሰዎች አልዳሰሱትም። እና እኔ በቅዱስ ያሬድ በተወለደበት ሀገር ባይቷር ሆኗል ብዬ አስባለሁ።
ሌላስ ሊቀ ጉባኤ ጌታሁን ደምጸ ከቅዱስ ያሬድ የምንማረው ምን አለ?
ወንድሞቼ ሆይ ሰውን መጥላት ምን ይጠቅመናል? ወንድምን የሚጠላ ሁሉ ነፍሰ ገዳይ ነውና ባለህበት ጸንተህ ቁም፣ ተረጋጋ፣ አትታወክ፣ አትጨነቅ፣ ለዘላለምም አትታወክ። በእግዚአብሔር መሰረት ላይ የታነጸ ሰው ጥፋትና ጉስቁልና የለበትም። የክፎች ምክራቸውም ሆነ ስራቸው አያስጎምጅህ። አንተ ግን እግዚአብሔር በጎ በጎ ነገር ያደረገልህን ብቻ አስብ በማለት በኑሮ ሂደት ማህበራዊ ቀውስ የገጠማቸውን የተጨነቁትን አካላት በዜማው ሲያጽናና ሲያረጋጋ እናገኛለን ቅዱስ ያሬድ።
እንደውም የሀብታዊ ሁኔታም የሚመለከት ነው። በእውነት በጣም የሚያረጋጋ ነው ሊቀ ጉባኤ።
በጣም በጣም ብዙ ነገር የዝም የፍልስፍናው፣ የስነ ከዋክብት፣ የህግ፣ የታሪክ፣ የመልክዓ ምድር ሁኔታ እንደዚሁም ደግሞ ዛሬ ዓለም ለደረሰበት የዜማ የተፈጥሮ ሳይንስና የማህበራዊ ህይወት ፍልስፍና መሰረት ነው ሊያስብሉ የሚችሉ ብዙ ሰማያዊ ሰነዶችን ትቶልን ያለፈ ሊቅ ነው ቅዱስ ያሬድ። ስለዚህ ቅዱስ ያሬድ ለኢትዮጵያ መሆነ ለቤተክርስቲያን ጌጧ ነው እና ይሄ ጌጥ የሆነውን ሊቅ ግን ብዙ አልተባለለትም ብዬ ስላሰብኩኝ ነው ይሄንን እንግዲህ መጽሐፍ ለማዘጋጀት የቻልኩት።
አመሰግናለሁ ሊቀ ጉባኤ። እንግዲህ ከመጽሐፉ እያየን እያነበብን ውይይታችንን ወደፊት እንቀጥላለን ማለት ነው። እርሶም እንዳሉት ቅዱስ ያሬድ ብዙ ያልታወቁለት ብዙ ያልተገለጹለት ስራዎች አሉ። በእነሱ ላይ እናተኩራለን። ለዛሬ በዚሁ ይብቃኝ። ደህና ሁኑ። Yeah.
አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀልላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን ይቀርን አዎ ውድ አድማጮች የዛሬውን በዚሁ ማጠናቀቃችን ነው። ለደህና አደሩ ስንብት ታዲያ ከማጠቃለያ ዜናውን በኋላ አመለሳለሁ። ከዚያው ግን ኦንጂ ተሳውቀበት ወካ ኦንጂ የልቦን ማን ያውቃ ኦንጂ እንዲህ ማባበሉ ኦንጂ እንዲህ መሸንገሉ ከወደ ተማርሽ ባቡነ ደልሎ ሸንግሎ በቃል መግደሉን አይቸግራት መንገድ ላመላት ተረታ እንካ ግና እንካ ሆነ ብንጨዋታ
ላልጫዋ ጋጭ ቆንጆ ስትይ ቆንጆ አንተ ስትታ የኔናት ለማለ ከበሰመለ አንደበጣፍታ የታላት ማእበ የፍቅር ካልበታ ታውቃለች መደለል ደልላ ሸንግላ
አድማጮች አሁን የዜና ማጠቃለያ እናነባለን። ዩናይትድ ስቴትስ ከኢራን ጋር ያለውን ውጥረት ለማርገብ ስትል ካለምንም ቅድመ ግዴታ ከኢራን ጋር የመነጋገር ፍላጎት እንዳላት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ኢራን ግን ለድርድር ብዙም ተስፋ አላሳየችም። ፕሬዚደንት ዶናልድ ትራምፕ ዛሬ ሲናገሩ አሜሪካ የሜክሲኮን ጉዳይ አብቅቶላታል ብለዋል። በዩናይትድ ስቴትስ ጥገኝነት ለመጠየቅ ወደ አሜሪካ ድንበር የሚያመሩትን የማዕከላዊ አሜሪካ ፍልሰተኞችን ባለማቆሟ ዩናይትድ ስቴትስን ጎድታለች ብለዋል። ወደ ዩናይትድ ስቴትስ ለመግባት ቪዛ ማለት የይለፍ ፈቃድ ለማግኘት ማመልከቻ የሚያስገቡት ከሞላ ጎደል ሁሉም የማህበራዊ ሚዲያ የስልክና የኢሜይል አድራሻቸውን እንዲያቀርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚጠይቅ ታውቋል። ቻይና ከ30 ዓመታት በፊት በቤጂንግ ውስጥ በቲያንመን አደባባይ በዲሞክራሲ ደጋፊ ተቃዋሚዎች ላይ ወሰደችው እርምጃ ትክክል ነበር በማለት ተከላክላለች።
የአሜሪካ ድምጽ ራዲዮ አማርኛ ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በሚቀጥለው የራዲዮ መጽሔት ይመለሳል። አሁን በዚሁ ተሰናበትን። ሰላም፣ ደህና እደሩ።